እንደምን ሰነበታችሁ? እንኳን ለምስጋና በዓል አደረሳችሁ። በአሜሪካ የሚኖሩ ኢትዮጵያውያንን ታሪክ የሚዘግበው የኦራል ሂስትሪ ፕሮጀክት መክረሚያው በሁለቱ የቴክሳስ ግዛት ከተሞች መሆኑን ባለፈው ሳምንት ነግራናችኋል። ሂውስተን እና ዳላስ። የዛሬ እንግዳችን ኗሪነታቸው ሂውስተን ከተማ ነው። በ1975 ወደ አሜሪካ ከመጡ ጀምሮ በአሜሪካ ለ40 ዓመታት ሲኖሩ ቴክሳስን የለቀቁት ለጥቂት ዓመታት ብቻ ነው። አገር ለምደው ትምህርት ተምረው በተለያዩ ድርጅቶች ሰርተው በሽርክና የኢንጂነሪንግ ኩባንያ አቋቁመው አግብተው ወልደው ልጅ አሳድገው ለወግ ያበቁት በሂውስተን ከተማ ነው። ሲኒማ ራስ ፊት ለፊት አሜሪካን ግቤ ተወለዱት አቶ ሸሪፍ መሐመድ በዚህ ቃለ መጠይቅ የአዲስ አበባ የልጅነት ትዝታቸውን በጃፓን አድርገው ወደ አሜሪካ የመጡበትንና አብዛኛውን እድሜያቸውን ያሳለፉበትን የአሜሪካ ኑሯቸውን በሰፊው አጫውተውናል። እሳቸው ሙዚቃ ባይመርጡም ቃለ መጠይቁን ከመረጥንላቸው ሙዚቃ ጋር አስማምተን እንዲህ አሰናድተናል። የአቶ ሸሪፍን ቤተሰቦች ባለቤታቸውን ወይዘሮ ዘይነባ መሐመድና ልጆቻቸውን እንዲሁም ሰፊውን ቤተሰባቸውን ስለ መስተንግዷቸው ስላደረጉልን ሁሉ ከልብ አመሰግናለሁ። ቃለ መጠየቁን ያካሄድ ነው በራይስ ዩኒቨርሲቲ ውድሰን ሪሰርች ሴንተር ስቱዲዮ ነውና ይህን ያመቻቹትን ሚስስ ኖሪ ጉቴሬን ዛሬም እናመሰግናለን። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ እንግዳ ዝግጅት ነው። አሁንም በድጋሚ በያላችሁበት ቦታ ሰናይ የረፍት ቀን ይሁንላችሁ። ከኛ ጋር የረፍት ቀናችሁን ስለምታሳልፉ ደስታችን ወሰን የለውም። በቅድሚያ አቶ ሸሪፍን ላስተዋውቃችሁ። አቶ ሸሪፍ መሐመድ ተወልደው ያደጉት አዲስ አበባ ነው። የመጀመሪያ ደረጃ ትምህርታቸውን እስከ 6ኛ ክፍል የተማሩት በአባድር ትምህርት ቤት ሲሆን ከ7 እስከ 8ኛ ክፍል ጆን ኤፍ ኬኔዲ ትምህርት ቤት፣ የሁለተኛ ደረጃ ትምህርታቸውን በተግባረድ የቴክኒክ የሙያ ትምህርት ቤት አጠናቀዋል። በኢትዮጵያ ዋና ፍሳሽ አገልግሎት መስሪያ ቤት ለሁለት ዓመት ከሰሩ በኋላ በጃፓን ተራድኦ ድርጅት ባገኙት የስልጠና ዕድል ወደ ጃፓን ሄዳሉ። ከጃፓን ዘመድ ጥየቃ ወደ አሜሪካ በመጡበት በዘመድ ምክር አሜሪካ ለመቆየት ወስነው ከፍተኛ ትምህርታቸውን በሂውስተን ዩኒቨርሲቲ በሲቪል ምህንድስና አጠናቀዋል። አቶ ሸሪፍ በመህንድስና ሙያቸው በተለያዩ ድርጅቶች ውስጥ ከሰሩ በኋላ ከጓደኛቸው ጋር የግል የኢንጂነሪንግ ኩባንያ መስርተው በአሁኑ ጊዜ ከ60 በላይ ሙያተኞችን በተለያዩ ፕሮጀክቶች ላይ ቀጥረው የሚያሰራ ድርጅት ባለቤት ናቸው። በግል ህይወታቸው ባለትዳርና የሶስት ልጆች አባት ናቸው። በተጨማሪም አቶ ሸሪፍ በተለያዩ የማህበረሰብ እንቅስቃሴዎች ይሳተፋሉ። የኢትዮጵያ ኮሚኒቲ፣ የሂውስተን የእግር ኳስ ማህበር፣ በአሜሪካ የሙስሊም ኮሚኒቲ ማህበር፣ በተለያዩ ደረጃዎች የበጎ ፈቃድ አገልግሎትም የገንዘብ ድጋፍም ያደርጋሉ። አቶ ሸሪፍ በአሜሪካ ለረጅም ዓመታት ከኖሩ ኢትዮጵያውያን አንዱ ናቸው። ይህ ኢትዮጵያውያን በአሜሪካ ኦራል ሂስትሪ ፕሮጀክት የአሜሪካ የኢትዮጵያ ሄሪቴጅ ፋውንዴሽን እና ሸገር 102.1 ሬዲዮ በትብብር የተዘጋጀ ቃለ መጠይቅ ነው። ዛሬ ፌብሩዋሪ 19 2023 ነው። በሂውስተን ራይስ ዩኒቨርሲቲ ስቱዲዮ ውስጥ አቶ ሸሪፍ መሐመድ አብረውኛሉ። እኔ ማዓዛ ብሩ ነኝ ከሸገር 102.1 ሬዲዮ። አቶ ሸሪፍ በጣም በጣም አመሰግናለሁ ፈቃደኛ ስለሆኑ እዚህም ደግሞ ተገኝተው ይህን ቃለ መጠይቅ ስለምናካሄድ በጣም አመሰግኖታለሁ። መስከረም አንድ ቀን የተወለዱት ከልጅነቶን ጀምር ብዬ ነው ካስተዳድጎ። በኢትዮጵያ አዲስ ዓመት ነው። አሜሪካን ግቢ ካንዋር መስጊድ ፊት ለፊት ባለው ሰፈር ነው የተወለዱት። ስለ ወላጆቹ ይንገሩን፣ ስለ ልጅነት አስተዳድጎም ጭምር።
እሺ፣ በጣም አመሰግናለሁ። በቅድሚያ ቢስሚላህ ራህማን ራሂም በሚል ጀምርና ይሄ ድል ስለተሰጠኝ በጣም በጣም ነው የማመሰግነው። ስለተጠየቁት ጥያቄ ስለ ወላጆቼ መናገር ጥሩ ነው፣ ምክንያቱም አንድ ሰው እንደ ችግኝ ነው። ችግኙ ትክክለኛ ችግኝ ካልሆነ ፍሬ የሚያፈራውም በዛው መሰረት ነው የሚሆነው። ስለዚህ ከእናቴ ጀምራለሁኝ፣ ምክንያቱም እናት ነች፣ ወልዳም የምታንጸው እናት ነች። አባት የራሱ ድርሻ አለው። እናቴ ፋጡማ ራህመቶ ሙክታር ትባላለች። የተወለደችው ጣሊያን ሰፈር ነው። እናቴ በጣም አዋቂ፣ ቸር፣ ሰው የምትወድ ሰው ነች። ልክ እንደ መልኳ ጸባያም አባቷን ወረሰች ነው የሚባለው እንደምንሰማው። በእውነትም ደግሞ ፎቶግራፍ ላይ ስናይ አባትና ልጅ ይመሳሰላል። በጸባይ መንደዛው እና እናቴ ያረፈችው አሁን ወደ 3 አመት አልፎ ወደ 4ኛው እንዲጠጋ ነው። እና ስለ እናቴ ሞር ያወቁት ሰዎች ጓደኞቼ ምናምን በሚነግሩኝ ነው። ከአንድም ሁለት የልጅነት ጓደኞቼ ስለ እናቴ ሲነግሩኝ እናንተ ቤት መጥቼ ያልበላሁበት ቀን የለም ነይ ቶሎ በይ ምናምን አምጪ ይባልና ይቀርባል። ሁልጊዜ እንደዛ ነው። በጣም የተለመደ ጸባይ ነው የእናቴ። እናቴ ቆርሳ ስታከፋፍል ምንም ነገር ይሁን ኬክም ይሁን ዳቦም ይሁን ቆርሳ የምታካፍል ከሆነ መጀመሪያ የተሰለፈው ሰውን ትልቁን የሚያገኝ ነው። ሁልጊዜ ይሄ እናውቃለን። ይሄ የታወቀ እንትን ነው። እና እዚህ ሀገር በመጣችበት እንግዲህ እዚህ ሀገር ትመላለስ ነበር እኛ እዚህ ስለነበርን እና ስትመለስ ጓደኞች ምናምን ሽቶ ምናምን ገዝተው ብዙ ሽቶ ገዝተው ሰጥተዋታል የተለያዩ። እና ስናየው ሻንጣው ሽቶ በሽቶ እንድንግድ ነው የምትሄጂው ለምንድን ነው እያልን እንቀልድባት ነበር። እና ኢትዮጵያ ደርሳ እንጃ በሳምንቱ ነው ያለቀው ሁሉ። ምን አረግሽው ያን ሁሉ ሸጥሽው ወይስ ምንድን ነው ስንላት፣ እህቴ እዛ ያለችው እህቴ አይ ምን የመጣ እንግዳ በሙሉ አንዳንድ ስትሰጥ አንዳንድ ስትሰጥ እኛም አልደረሰንም አለች። እና እናቴ የምትታወቀው በመስጠት ነው። ደስታዋ ራሱ በመስጠት ነው። እኔ አንዴ በሄድኩበት እዛ ኢትዮጵያ በሄድኩበት እባክህ ሰደቃ ማድረግ እፈልጋለሁ ምናምን ስትልኝ በሬ ገዝተን አርደን ስጋውን አከፋፍላ በየሰው ተቸገረ ቤተሰብ ወይም ደግሞ አቅም የሌለው ቤተሰብ ጋር ስትልክ ሳያት፣ እዛች ቦታ ላይ ሳያት የተለየ ሰው ነው የመሰለች። በቃ ደስታዋ ሰው ቢሰጣት እንደዛ አትደሰትም። እና እንደዛ አይነት ተፈጥሮ ያላት ሰው ነች። እና እኔ የመጀመሪያ ልጇ ነኝ፣ የወንድ ልጅ የመጀመሪያ ወንድ ልጇ ነኝ።
አባታቸውም ሀጂ ረህመቶ
ሀጂ ረህመቶ ሀጂ ረህመቶ እንግዲህ መጽሐፍም ተጽፎላቸዋል በአሁኑ ጊዜ። ግን ሀጂ ረህመቶ ሙክታር ማለት በጣም የታወቁ ደግ ሰው ናቸው። ገንዘብ ሲሰጡ አንድ ሰው ተቸግሮ መጥቶ ሲጠይቃቸው ከኪሳቸው አውጦ ሲሰጡ ቆጥሮ አይሰጡም። ኪሳቸው ውስጥ ያለውና ዘግነው ነው የሚሰጡት። እና ብዙ ሰዎች የነገሩን ነው እንደውም ራሱ ተቀባዮቹ ራሳቸው የነገሩንን ነው። አሁን መጽሐፍ አለ፣ በመጽሐፉ ላይ ሞር ስለሳቸው እንትን ይላል። እኔ ደግሞ በጣም ልጅ ነበርኩኝ እሳቸው በህይወት በነበሩ ጊዜ፣ ግን ስቲል እኔ ላይ ትልቅ ተጽዕኖ አሳድረውብኛል። ምናልባት እሳቸው ሲሞቱ የሞቱት የመሬት መንቀጥቀጥ በነበረበት ጊዜ ነው እና እኔ ምናልባት 7 ዓመት ገደማ ወይም 6 ዓመት እድሜ ሊሆን ይችላል እና
የካራ ቆሬ ነው
ትልቅ መሬት መንቀጥቀጥ ነበር። እንግዲህ እኔ 6 ዓመት ምናምን ማለት እኔ በ45 ከተወለድኩኝ ምናልባት በ50ዎቹ ውስጥ የነበረ መንቀጥቀጥ ነው እና አዲስ አበባ ሁሉ እኛ ስንጫወት ሰው በለቅሶ ሄዶ እኛ ቤት ጥለውን ሄደው ሃይማኖት ነው የሚባለው በእግር እየተዘለለ የሚጫወት እሱን ስንጫወት
የሚባለው
አዎ፣ ከዛ መሬቱ አላለም በቃ እንዴት ነው መሬት መንቀጥቀጥ ዩኒክ ነገር ነው አላለም። እንኳን ለህፃን ለትልቅም ሰው ዩኒክ ነው። በቃ መሬቱ ራሱ ይከዳል። እና ትዝ ይለኛል እነዚህ ትንንሽ ነገሮች እንግዲህ ልጅነት ነገር ትዝ የሚላል አለም እና እንደዛ አላቸው። እና አያቴ ብዙ ነገር ውስጥ ሲሳተፉ ነበር፣ በሃይማኖት ብቻ ሳይሆን በኢትዮጵያዊነት። ጣሊያን በመጣ ጊዜ ቢዝ ካምፓኒ ውስጥ ይሰሩ ነበር እና ያንን የቢዝ ካምፓኒውን አባንደን አድርገው ባለ ኦነሮቹ ትንሽ የፈረንሳይ ካምፓኒ ይመስለኛል እነሱ ጥለው ሲሄዱ እሳቸው አስጠብቀው ጣሊያን ከወጣ ወዲህ ለፈረንሳይ ለኦነሮቹ ለባለቤቶቹ ሲያስረክቡ በጣም ተአምር ነው የሆነባቸው ሳይዘረፍ እንትን ማለቱ እና ያ ራሱ ትልቅ ሽልማት በጃንሆይ በኩል ተሸልመዋል። በነገራችን ላይ ቺ እንቁጣጣሽ መወለዴ ብቻ ሳይሆን የተወለድኩባት ዓመት ኢትዮጵያና ኤርትራ የተዋሃዱበትና ኃይለስላሴ ጃንሆይ መልእክተኞቻቸውን አስከትለው አያቴን ጭምር ሀጂ ረህመቶን አስከትለው አስመራ ሄደው በጣም የወዷቸው ነበር እናቴን። አስመራ በነበሩበት ጊዜ ነው ሴት ልጅ ወለደች ተብሎ ቴሌግራም ተደረገላቸው። ያኔ አብሯቸው የሄደውን ሰው ደግሰው አብልተዋል ብለው ነግረውኛ እናቴ ነው የነገሩኝ። የልጅ ልጅ አገኘሁ ብለው ወንድ ልጅ ደግሞ ሴት ነበራቸው፣ ሴቶች ነበሩ ከዛ በፊት እና እናቴና ያው የእናቴ አባት እንደዛ ነው ታሪካቸው ባጭሩ። አባቴ የተወለደውና የኖረው መሐመድ ሐሰን ወርቅቾ የተወለደው አሁን ስልጢ የሚባለው ድሮ እኛ የምናውቀው ያው ጉራጌ ውስጥ ነው። አሁን ስልጢ ሆኖ በስልጢ ውስጥ ጉራጎ ሶብላ የሚባል አካባቢ ላይ ነው የተወለደው አባቴ እና የገበሬ ልጅ ነው። ገበሬ ነው። በተወሰነ ዓመት ላይ ጎረምሳ በነበረበት ጊዜ ያንን ትቶ ወደ አዲስ አበባ መጥቶ መጀመሪያ ተቀጥሮ የሰራው አናጺ ረዳት ሆኖ ነው። አናጺ ረዳት ሆኖ ሰርቶ ከዛ በኋላ ከጊዜ በኋላ አባረረው ህንድ ነበረ። በዛን ጊዜ ህንዶች በቃ በጣም ይከበራሉ፣ ይፈራሉ። ኩባንያም ያላቸው እነሱ ናቸው። እና የህንዱ ልጅ እንግዲህ አጎቴ ነው የሚነግረኝ ህንዱ ልጅ አባቴን ሲያመናጭቀው አልቻለም እሱና መጥቷል ይመስለኛል ከዛ በኋላ እግር ስምህ ግባ ተብሎ ተመልሶ ገባ ከዛ በኋላ ብዙም ሳይቆይ ሰውየው ራሱ ባለቤቱ ራሱ አንድ ነገር ሲለው እሱንም መጣና በቃ አወቀ ከዛ በኋላ ጥሎ ሄደ ወጣ ከዛች ጊዜ ጀምሮ ለሰው ተቀጥሮ ሰርቶ አያውቅም እና ከዛ ወጥቶ የሙያ የእጅ ሙያ ስለነበረው ትንንሽ ፈርኒቸሮች ጠረጴዛ ወንበር ምናምን እየሰራ ይሸጥ ነበር እንደ ጉሊት ከዛ ጀምሮ ነው እንግዲህ በሞተበት ጊዜ ብዙ መሬቶችና ብዙ ቤቶች ነበሩት ብዙ የእርሻም ሁሉ ውስጥ ገብቶ ነበረ እኛም አብረነው ያው ገብተናል ከአባታችን ጋር አባታችን ለመርዳት
እርሻቸው ይት ነበር
አርጩማ የሚባል ቦታ ነው ሚቶ የሚባለው ያው ታወቀ እርሻ ጣቢያ ነው ያኔ ደርሻለሁኝ 17 16 ገደማ ነኝ ግን ከአባቴ ጋር በጣም ቅርብ ስለነበርኩኝ ያኔ ኦሬዲ ስራ ጀምሬያለሁ ምንም እንኳን ትምርቴን እየተማርኩም ስራ ላይ ነበርኩኝና እርሻ ጣቢያው መሬት ስንገዛ እኔ ትዝ ይለኛል አንድ ጋሻ መሬት በ1200 ብር ነበር የሚሸጠው እና ወደ 7 ጋሻ መሬት ገዝተን ወደ አርጩማ የሚባል ቦታ ጫካ የነበረ ነው እሱን መንጥረን ነው ያረስነው ብዙ በዛን ጊዜ መካናይዝ ፋርሚንግ እየገባ ነበር ኢትዮጵያ ውስጥ ማስተዋወሳቸው አባቴ ወዳጅ አቶ አበበ ክብረት የሚባሉ በጣም ጎበዝ ገበሬ ነበሩ አሰላ ላይ ራሱ የስንዴ በጣም ሰፊ እርሻ በአመት ሁለቴ የሚያመርቱ የነበሩ ከዛም ደግሞ እኛንም ወደ ሚቶ መጥተው በጣም ብዙ ገዝተው መሬት ከኛ አካባቢም ያርሱ ነበር እና እሳቸው ነበሩ አባቴ ከመቶ በኋላ በተለይ እሳቸው ነበሩ የሚያግዙን እንደዚህ አርጉ ይሄንን አብቅሉ ምናምን ይያሉ ማዳበራም መጠቀም ያለብንን ምን ያህል እንደሆነ እኛ ምንም እውቀቱ የለንም እንግዲህ የከተማ ልጅ ነን ግን ያው ስለገባንበት ነው እንደዛ ተደርጎ ይታረስ ነበር
ምንድን ነበር ምርቱ
ብዙን ስንዴና በቆሎ አብዛኛው ጤፍ የሚያመርታል ግን ማጆሪቲው ስንዴ በቆሎ አንድ አመት ላይ እኚሁ አቶ አበበ ክብረት እርሻ ጣቢያ መጥተው አንድ ነው ሁለት ኩንታል አመጡና ይሄ ቦሎቄ ይባላል ይሄ ሚቺጋን ቦሎቄ ይባላል እና ይሄንን ዘንድሮ አንድ ጋሻ እንትንበል እና እንደው የሚገዛህ እንኳን ቢጠፋ እኔ ገዛሃል ይሉኝና ይሰጡኛል ከዛ በሱ በዛ መሰረት እኛ አብቅለን በዛ በአንድ ጊዜ ባመረት ነው ገንዘብ በጣም ብዙ ገንዘብ ነው ያገኘነው ቦሎቄ በጣም ይፈልግ ነበር በዛን ጊዜ
ወደ ውጪ ይላክ ነበር
እና እሱን ስናረግ በአመቱ ነው ለውጥ የመጣው እና በአመቱ ለውጥ ሲመጣ እኛ እንግዲህ ልጆች ነን 19 ገደማ እድሜ ነኝ ያኔ መሬት ላራሹ ሲባል ትምህርት ቤት ፖለቲካ ብዙም አይገባኝም ነበር እና ወጣቱ የሚናገረው አይገባኝም ወጣቱም ቢሆን መሬት ላራሹ ሲባል በትክክል የመሰለኝ መሬት ለሚያርሰው የሚለው ነው እኔ አምሮ ለኛ እኛ ያረስነ ነው መሬት ላራሹ በጣም ጥሩ እንትን ነው ተብሎ ያውን መሬቱን ገስተን ያረሰን ነው ስለዚህ እኛ ገበሬንን ብዬ ነው ማስሙ
አይመለከተንም ነው
አዎ እኔ እንደውም ምን በረታታ ነው የመሰለኝ እና ከለውጥ ከሆነ በኋላ ትራክተር ገስተናል ተጨማሪ ምክንያቱም አንዱ ትራክተር አልበቃም ላለው መሬት ስለዚህ ሁለተኛ ትራክተር ገስተን ያኔ በሰልፍ ነበር ተራ ነበር ትራክተር ራሱ የሚገዛው ሰው ከመብዛቱ የተነሳ ለማግኘት ፎርድ ካምፓኒ ስም ይመዘገብና የራሽያም ደግሞ የሚመጣ ነበር ስምሽን አስመዝግበሽ ነው እድሉስ ያጋጠምሽ ነው የምትገዢው የዛን ያህል ኒድ ነበር
ተፈላጊነት
ነበረው
እንግዲህ ሰው ሁሉ ወደ ሜካናይዝድ ወደ ሆነው እርሻ ይሄድ ነበር
አዎ እና አሁን ከብዙ አመታት በኋላ መልዞር ብዬ ሳይ ኑረሱ የተባለ የውጭ ሀገር ዜጎችን እየመጡ ያርሳሉ እኛ በዛን ጊዜ እንግዲህ የዛሬ 40 አመት ማለት ነው በላይ ነው ከዛን ጊዜ ጀምሮ ብንቀጥል ኖሮ እንኳን የራሳችንን ሀገራችንን ማረስ ይቅርና ሌላም አፍሪካ ሀገር የማረስ አቅም እንገነባ ነበር ኤክስፒሪየንስና አቅም እና ኦፍ ኮርስ ያ አልሆነም የፈጣሪ ፍቃድ ነው ለማንኛውም እንግዲህ አባቴ በጣም ክሪዝማቲክ ወይም ደግሞ እንትን ግርማ መጎስ ያለው ሰዎች ሲያዩት አስፈሪ የሚመስል ከዛም ደግሞ እርግጥ በተፈጥሮ ትንሽ ሃት ቴምፐርድ ነው የሚባለው የትንሽ ቆጣ የሚልና የሚቆጣ ነው ብዙም አወላውልም እንደዛ አይነት ጸባይ ያለው ግን ደግሞ በጣም ርህሩህ ነው at the same time እዛን ያህል ተቆጪ ሆኖ ርህሩህ ነው ተጣልቶሱ ካስታረቁት እርቅ ነው ይታረቃል ወዲያውኑ ያውኑ ረስቶ ይታረቃል
ይቅርታ ያረጋል
እና ብዙ ታሪክ አለው አንዴ ከሰው ጋር ተጣላና ባለስልጣን ሆኖ ግን ዘመዳችን ነው ከሀገር ቤት ባለስልጣን ዘመዳችን ነው ስሙ መጥቀስ ስላልፈለኩ ተጣልቶ ያ ሰው ሊጎዳው በሚችል ነገር ላይ ተሳትፎ ግን አልተጎዳም ከዛ በኋላ ሽማግሌዎች ገብተው አስታረቁት ከዛ ቤት ደግሶ ይጠራዋል ምሳ እንግዲህ እሱ ደግሞ ዝምድናው ላይ ለናቴ ነው ይሄው ሰውዬ ከዛ አሁን እናቴ ደግሳ መንብላ ግን አላወቀችም እንግዳው ማን እንደሆነ ከዛ መጨረሻ ላይ ላስት ምግብ ሊቀርብ ሲል አረለም ሆኖ ማን ነው እንግዳው ምናም ብላ ትጠይቃለች ከዛ ሲነግሯት በምንም አይነት መንገድ ምግቡም አይቀርብም እዚህ ቤት አይባላም ብላ እንብትላለች አላቀርብም ምግብ በኋላ አባቴ ለምኖ ነው
ሩሃሩት ሳቸውናቸው
አዎ እና እንደዛ አይነት ሰው ነበር አባቴ ጣላል ይታረቃል ይቅር ማለት የሚችል ነው ሩህሩህ ነው ደግ ነው ከናቴ ጋራ ባንዳን ነገር ይጣላሉ እንዴት ነው እሷ ጤፍ አልቋል እንደገና ይፈጭ ሲባል እኛ እንግዲህ ከርሻ የሚሸጥ ሁሉ ይመጣል መጋዘን ውስጥ የሚቀመጥ እና ይፈጭ ሲባል እንዴ በቀንቀን ነው እንዴ የሚፈጨው አንቺ በቀለማንም እየሰጠሽ ነው ምናምን ብሎ ይጣላሉ ግን እሱ ደግሞ ሲሰጥ እናቴ ከመሰጠው የትና የት የበላይ ነው ለምሳሌ አሁን አንድ ቤተሰብ እንደዚህ ምንም ማያውቋቸው በጣም ተቸግረው ቤት አንነበራቸው በጣም ተቸግረው አይተዋቸው ባትናት ልጆች አይቶ እዛ አሜሪካን ግቢ ሰፊ ቤቶች ብዙ ቤቶችና ሆን ያረግ ነበርና አንደኛውን ቤት አምጥቶ እዛ ያስገባቸው በደምኛ በቃ እዛ አስገብቶ እንዲኖሩ በምንም አይነት መንገድ ግንኙነት የለ በአይማኖት አንገናኝ በጎሳ አይገናኝ ምንም በዛን ጊዜ ኢትዮጵያዊ ነው በማዘን ብቻ በችግራቸው ብቻ አምጥቶ አስገብቷቸው አኑሯቸው እስከ መጨረሻ ድረስ እዛው ይኖሩ ነበር እኔም ከሀገር እስከወጣሁ እዛው ይኖራል እኛ ወደ በቃ በጣም ወዳጆቻችን ሆኑ እኛ ምናውቀው ነገር የለም ያው ልጆች ነን እኛ ወንድም ጓደኛ አገኘን ነው ምን ነው እና እንደዛ አይነት ጸባይ ያለው አባት ነበር እና ደግሞ ብዙ አይነት እንትን ውስጥ የተሳተፉ ነው ዓለም ገና አስቀሞ መንገድ ስራ ድርጅት የሚባለው ላይ ብዙ ተሳትፈው እንግሊዝ ከግራዝማችነት ራንክ ተሰጥቷቸው ነበር ግን ያው አባቴ ነጋዴ ናቸው ገበሬ ናቸው ዳስ እሱን ነው የሚያውቁት እና ከዛ ሁለቱ የተወለድኩ ነኝ ማለት ነው ያ እና ከዛ
ሰፊ ቤተሰብ ነው ሰፈሩም እንግዲህ በጣም ብዙ ሰው የሚኖርበት አካባቢ ነው አሜሪካን ግቢ አይደለ
ልክ ነው
አሜሪካን ግቢ የተባለው እኮ የአሜሪካን ኤምባሲ እዛ ነበር ነው አይደል?
በትክክል አሁንም አለ አልፈረሰም ብቻ ነው የቀረው ከሚፈርሱት ውስጥ
አው እንደውም አሁን አድሰው አንድ ነገር ሊያረጉበት ይፈልጋሉ
ነው አድሰው ደረግም ያለ በታሪካዊ ቦታ ነው
ልክ ነው በጣም ጥሩ ነው አባቶን ማንሳቶም ደስ ይለኛል በጣም እናቶም እንደዚሁ አቶ ሸሪፍ እንግዲህ እርሶ የናቴ አባቴ ምክር ብለው ረዳኝ የሚሉት ካለ ሊነግሩን ይችላሉ እናቶም የአባቶም ምክር ደግነት ልክ ነው ስራ መስራት ከአባቶ ነው እሺ
በትምህርት ዓለም ላይ ቀደም እንደተጠቀሰው የተማርኩት ሃይ ስኩል የተማርኩት ተግባርድ ነው ግን ተግባርድ ለመግባት በእኛ ጊዜ በተለይ ደግሞ ከአዲስ አበባ ትምህርት ቤቶች ለሚመጡ ተማሪዎች በጣም ከፍተኛ ውጤት ማምጣት አለበት ከ95% በላይ ማምጣት አለበት አንድ ሰው ተግባርድ ለመግባት ምክንያቱም የተወሰነ ብቻ 180 ነበር የሚቀበለው በአመት ከኢትዮጵያ በጠቅላላ ነው 180 የሚቀበለው
እንደ ኮሌጅ ነበር እኮ አይደለ
እና ምንም እንኳን ያው 9 10 11 12 ቢባልም እኛ ያው ፈርስት ኢየር ሰከንድ ኢየር ያል ነበር የሚጠሩ እዛ ለመግባት እኔ በጣም የቴክኒካል ፍላጎቱ በጣም ነበረኝ ምክንያቱም አባቴ ቀድም እንደጠቀስኩት አናጺነቱ ምንም ስለሚሰራ እኛም ደግሞ በሱ ስር ብዙ ነገር ያሰራናል ውቀቱም ከሱ ነበር የምንቀስመው እና የቴክኒካል ዝንባሌ ነበረኝ ተግባራዊ ለመግባት በጣም ፍላጎት ነበረኝና ውጤቴ ሲመጣ በጣም ደስ ብሎኝ ሄጄ አባቴን እነግረዋለሁ እንደዚህ በቃ ቢ ኤክሳይትድ ሆኝ ስነግረው አይ ጥሩ ነው እሱ ጥሩ ነው ግን ተምረህ ለሰው ተቀጥረህ ከሰራህ ህይወትህ ደካማ ነው የሚሆነው እና ግን መማሩ ጥሩ ነው ብሎ በእንደዛ አይነት ምክር መክሮኛል ምንድነው ያቺ ያስገባት ምክር ተማር ስራ ግን መጨረሻ ላይ የራስህን ቢዝነስ መንቀሳቀስ አለብኝ የሚል ያቺ ምክር አለች ሌላ ምክሮችም አሉ አደራዎችም ጥሎብኛል አደራዎቹ ያው እሱ እንግዲህ ሲሞት እኔ በእኛ በተግባረ 3ኛ አመት ተማሪ ማለት የ11ኛ ክፍል ተማሪ ነበርኩ 11ኛ ክፍል ተማሪ ሆኜ በየጊዜው የታመመ ብዙ አይነት እንትን ነበረበትና ኦልሞስት እኔን አዘጋጅቶኛል ስለዚህ ሷ ሲታመም ሆስፒታል ሲገባ እኔ ነኝ የቢዝነሱን ማንቀሳቀሰው ሁሉንም አይነት የርሻውንም የከተማውንም ሁሉን ነገር እኔ ማንቀሳቀሰው ስለዚህ ብዙም አዲስ ነገር አይደለም ግን አሁን መጨረሻ ላይ ሊሞት ሲል የመጨረሻ ሆስፒታል በነበረበት ጊዜ አደራ ያለኝ ወንድሞችህን አደራ ወንድምና እህቶችህን አደራ የሚል ምክር መክሮኛል እንግዲህ እነዚህ ሁለቱ ምክሮች ከሌላዎቹ ምክሮች ጠንከር ብለው አእምሮ ላይ የቀሩ ምክሮች ናቸው አባቴ ብዙ አይናገርም አክቹአሊ ሰፈርተኞቹ ብዙ ሰፈርተኞቻችን አረቦች ነበሩ የየመን አረቦች ነበሩ እና የሱ ስሙ አም መሐመድ ነው የሚሏቸው አም ማለት አጎቴ ማለት አጎቴ መሐመድ ነው የሚሏቸው ትልልቆቹ ሰዎች ናቸው በቃ ወይ ሲጋራ ሲያጨሱ ወይ ምናምን ሲሉ አባቴ መምጣቱን ሲያዩ ቶሎ ብሎ አማመት መጣ ይሉና ይደብቃሉ እና ትልልቆቹ ሰዎች ራሳቸውን ችሎ ነጋዴዎች ናቸው እነሱ እና እንደዛ አይነት ምክሮች እነዚህ ሁለት ምክሮች ትዝሉኛል
እስቲ ወደ መርካቶ ውስጥ ስለማደግ ደግሞ እናውራ እንግዲህ መርካቶ ደማቅ አካባቢ ነው እንዳልኩት ከአሜሪካን ግቢ ፍለፊቱ አንዋር መስጊድ ነው ከዛ እንግዲህ ይቀጥላል አይደል ተራዎቹ ይቀጥላሉ መስጊድ አካባቢ ያሉት ሱቆች አሉ ያለ መርካቶ እስከ ሽንኩርት ተራ ድረስ ይሄዳልና እዛ አካባቢ ማደግ በልጅነቱ ምን መሳይ ነበር የየመን አረቦች ነበሩ ጎረቤቶቻችን ሲሉ አረብኛም በዛው ተምረዋል ማለት ነው አይደለ
አዎ
እስቲ እንገሩን
አዎ እንግዲህ አባቴ በጣም ነው የሚወደን ልጆቹን በጣም ይወዳል እንደማንኛውም አባት በጣም ይወደናል ግን በጣም ስትሪክት ነበር እና ምንድነው ወይ ትምርት ነው ወይ ደሞ እሱ አዘዘን ቦታ መሄድ ነው እንጂ ትርፍ ቦታዎች የለም እና እኔ ባደኩበት ጊዜ አሜሪካን ግቢ ወይም ደግሞ በአሁን መንገዱ ተሰማ አባቀማው መንገድ ወይም ደግሞ ከአንወር ወደ ተክላይማኖት ሲኬድ እዛ ባህል ላይ ነው እኛ ቤት ዘመደዳ ያሉ ሱቆች በሙሉ አባቴ የሚያከራያቸው ሱቆች ናቸው እንትን ሰርቶ ያከራይ ነበር እና ግቢያችን ውስጥ ወደ አምስት ቤቶች ነበሩ መኖሪያ ቤቶች እነዚህ አረቦቹ ሱቁን የሚሰሩት ቤታቸው ደግሞ እዛ ውስጥ ነው ልጆቻቸውም እዛ ነው እኛ በእኛ እድሜ አይነት ብዙ ልጆች ነበሩ የተወለዱና ከነሱ ጋር ስናደግ እነሱም እንደኛው ያው ግቢ ውጭ አይወጡም እኛ አሁን የዛች ግቢ ለመውጣት ዘበኛው መፍቀድ አለበት ዘበኛ አለ ትምህርት ቤት ከሆነ ትምህርት ቤት ነው ከዛ ስንመለስ ቤት ነው እንጂ ሌላ
እንዲህ ሻይ ቤት መሄድ
ሻይ ቤት እኛ አንድ የሚያስቅ ነገር እነግርሻለሁኝ። ይሄ እንግዲህ ካደኩ በኋላ ነው እንደውም ልጅም ሆኛ አይደለም ተግባርድ ወልሞስ ወደ መጨረሻው አካባቢ ላይ አንድ ዘመዴ ነው ሰላም መኝታ እንገናኝ ይለኛል። አሁን ደግሞ እኔ ሰላም መኝታ ለምንድን ሰላም መኝታ እንገናኘው? በጣም ነው ዓለም ሰላምና መኝታ ሲል እኔ አሁን መኝታ መተኛት ነው
አይደል?
እዴ ሰላም መኝታ አይት ነው ለምን እንገናኘው ለዋሉ? አንተ እሱን ሻይ ቤት አታውቀውም እንዴ ይለኛል። እኔ እሱንም አላውቀውም ማንንም ሻይ ቤት አላውቀውም። ከኛ ቤት ዝቅ ብሎ አንድ የዘመዳችን ፓስቴ ቤት ነበር ሻይ ቤት። ዘመዳችን ሻይ ቤት ስለሆነ ብቻ ነው የማውቀው እንጂ ምንም ያንን አይነት እንትን ውስጥ ኢንቮልቭ አላደረኩም። እኛ ቤተሰቡ በሙሉ ልጆቹ በሙሉ በእንደዛ
አይነት
አልተፈቀደም። ደግሞ ቢዚም ነበርኩኝ እኔ ልጅ ሆኜም ስትምርት ቤት ካልሄድኩኝ አባቴ ጋር ነኝ። አባቴ አሁን አንድ ነገር የሚሰራ ነገር ካለ ይሰራል። ቤት ክራይም የሚሰበስብ ከሆነ ሄደና አምጣ። በልጅነቴ ቤት ክራይ ሁሉ ይሰብስብ ይዤ የምመጣ በዛን ጊዜ ያው ካሽ ነው ሁሉ ነገሩ።
አዎ
ካሽ ተቆጥሮ መጥቶ ነው እንትን የሚለው። በኋላም ደግሞ መዝገብም ላይ መጻፍም በሚችልበት ጊዜ እሱ መዝገብ ላይ ጽፋለሁኝ። ራሱ ነው የሚጽፈው የነበረው እኔ አንድ አግዘዋለሁ። ስለዚህ በዛ ቢዚ ስለሆንኩኝ እድሉም አልነበረም በእውነት።
የዛሬው ጨዋታ በሂውስተን ከተማ በሙያቸው ኩባንያ መስርተው ለረጅም ዓመታት ያገለገሉት የምህንድስና ባለሙያ የአቶ ሸሪፍ መሐመድ ነው። እንግዲህ አባድር ትምህርት ቤት የእስልምና ሃይማኖት ብቻ አይደለም መደበኛ ትምህርትም የሚሰጥበት ነው። እንደውም ምናልባት በሂሳብ በሳይንስ ጥሩ መምህራን የነበሩበት ይመስለኛል። ይንገሩን እስቲ።
አዎ አባድር እኔ ከአንደኛ ክፍል እስከ አምስተኛ ክፍል እስክገባ ድረስ እስከ ስድስት ነው ትምህርት ቤቱ። ልክ አምስተኛ ስንደርስ ያኔ ነው ትምህርት ቤቱ በአክሪዲየሽኑ የተሰጠው። ማለት የሚኒስትሪ ስድስተኛ ክፍል
መፈተን
ትችላለህ የተባለው። ያኔ ሲባል ቤተሰቦቹን ሰበሰብና ወላጆችን ሰበሰቡና እንዴት አሁን ተፈቅዶልናልና ልጆቹን ልናስፈትን ነው ሲሉ ስድስተኛ ክፍል ያሉት ልጆች ቤተሰቦች እነዚህ ልጆች ሬዲ አይደሉም እንዴት ነው ተስፈትኗቸው ሲባል በቃ ተስማሙና ቤተሰብ ሁሉ ሁላችንም አንድ አመት ደገምን
ስድስተኛ ክፍል እስከ አንደኛ
እና አንድ አመት ደገምን ለዚህ ነው ያሁን ሃይ ስኩል ሲጨርስ በ20 አመት ነው ጨረስኩ እና አንድ አመት እዛ ላይ እንትም ቢያል ግን ከዛ በኋላ ደገምንና
ካሪኩለሙን ለመከተል ነው
ግን እንድገማት እንጂ በዛ አመት ስድስተኛ ክፍሎች አንድ የወደቀባቸው የለም እንደውም ሃይ ግሬድ ነው ያመጡት እኛም ደግሞ ስድስት ስንደርስ እንደዚሁ በ90 ምናምን ነው አብዛኛው ያለፈው እና ያንን ትራዲሽን ከዛ ከኛ በኋላ ነው የቀጠለውና አባድር ያው የሃይማኖት ትምህርት ያስተምራሉ ግን በፊትም ቢሆን አክሬዲሽንም ይሁንም አይሁንም ሂሳብና ሳይንስ ምናምን እንማር ነበር እንግሊዝኛ እንማር ነበር አማርኛም እንማር ነበር ስለዚህ ከዛ በኋላ ያው እንትኑን አስመስክሯል
ስድስተኛ ክፍል ሚኒስትሪ በጥሩ ሁኔታ ያልፋሉ እርሶ
አለፍኩኝ
እና ጆን ኤፍ ኬኔዲ ይሄዳሉ ጆን ኤፍ ኬኔዲም እንደዚሁ የግል ትምህርት ቤት ነው ማን ነበሩ ባለቤቶቹ
ጆን ኤፍ ኬኔዲ ራሱ ከመሄዴ በፊት የተመደብኩት ዑመር ሰመተር ነበር የተመደብኩት ከዛ ትንሽ አመጽኩኝ
ለምን
ቢባል ጥሩ ነው እኔ አረብኛ ይከብደናል እኔ አሁን ግሬዴ በጣም ሃይ ግሬድ አመጣና ግን አረብኛና እንትኑ ኢስላሚክ እንትን ላይ ሎ ግሬድ ነውና አንደኛ ሁለተኛ ሶስተኛ መውጣት የሚባል ነገር አይታሰብም በዛ ምክንያት በቃ አሁን እንደገና ደግሞ እንዛልገባና ብዬ በቃም ቢስላቸው እንዳጋጣሚ ሁለት እህቶቼ እነሱም ደግሞ ሌላ ትምህርት ቤት ነበር የሚማሩት እነሱን ጨምሮ አባቴ አባህና ጅማ ጆን ኤፍ ኬኔዲ አባህና ጅማ ነበር የሚባል
ነው እንዴ
አዎ ስለዚህ አባህና ጅማ ገባን ማለት ነው እና ገብተን በአመቱ ተቀየረ ስሙ እና ጆን ኤፍ ኬኔዲ ተባለ ግን የመጀመሪያ አንተኑ አባህና ጅማ የሚባል ፕራይቬት ትምህርት ቤት ነው እና እስከ 12ኛ ክፍል አለው እኔ ተማርኩት 7 እና 8ን ብቻ እና አሁን የቀጠሉ አሉ ማለት ነው
አሉ አዎ
እና እዛ ትምህርት ቤት ጆን ኤፍ ኬኔዲ ከሆነ በኋላ እንደሚመስለኝ የኦነርሺፕ ባለቤትነቱን ተቀየረ አስተማሪዎች ናቸው የገዙት ጆን ኤፍ ኬኔዲ ሲሆን አስተማሪዎች ገንዘብ አዋጣው ምናምንና ፈንድ አግኝተው ገዙት ይመስለኛል ከበፊተኛው ኦነር እነሱ ደግሞ አይ ቲንክ ጥሩ እንትን አላቸው መሰለኝ አስተማሪዎች ከውጭ ከእንግሊዝ ሀገር እኔ ሳስተውሱ ሁለት አስተማሪዎች መጥተዋል ከእንግሊዝ ሀገር ያ እንግዲህ የመጀመሪያ ጊዜ የውጭ ዜጋ ሲያስተምረን ማለት ነው እና እንግሊዝኛ አስተማሪያችን አረሳውም እሱ ማይክል ይባል ነበር አባስም አንይዝም ድሮም
ልክ ነው
አዎ ሌላኛው ደግሞ የሂሳብ ነበር የሚያስተምረው እነሱ ነው 8ኛ ክፍል ነው ይበልጥ ያስተማረን 7ኛ መጥቶ 8ኛም ጭምር ነው ያስተማረው እንግሊዝኛን መናገር አፍ የፈታሁት ያኔ ነው ብዬ ነው ማስበው ምክንያቱም እሱ ኢንካሬጅ ያደረገን ነበር እንድንነጋገር እና ማይክል የሚባለው ሰውዬ ምኖሮኔ መርካቶ መሆኑን ስለሚያውቅ ፒያሳን በሙሉ ያውቃታል አንድ በአንድ እኔ እንኳን ፒያሳ አላውቅም በእውነት ፒያሳን ያወቅኩት በኋላ
በጣም ይገርማል እኮ
አዎ እኛ እዛችሁ እኛ ሰፈራችንን ብቻ ነው የምናውቀው እና ተግባር እድን ነው የምናውቀው እና እሱ መጥቶ ገበያ ምናምን ሊያረግ ወደ መርካቶ መውጣት ሲፈልግ ይነግረኛል እንደዚህ ይመጣለው ምናምን ይለኝና ከዛ ይመጣና እኔ ቤታችን ያው መንገዱ ላይ ነው ይመጣና ተያይዘን እንሄዳለን እኔ አስተርጓሚ ነኝ እንግዲህ አሁን ምን ያህል ገብቶኝ እንደታስተረጎምኩም ባላውቀውም እሱ ግን ከእሱ ጋር ተገባብተናል
ገዝቶ ገብቷል ቤት እሱ
እና እሱ ቃውን ገዝቶ ይገባል እና በእንደዛ አይነት አስተማሪ ትዝ ይለኛል ሌላም ደግሞ እሱ የረዳን ነገር ቢኖር ለእኔ ብቻ ሳይሆን ለሌሎችም እንትን ነበረ የወላጆች ቀን ዲቤት ነበረ እና በእንግሊዝኛ ነው ዲቤቱ እንግዲህ ክርክሩ በእንግሊዝኛ ክርክር ነው ዲቤት በእንግሊዝኛ ነው እና አሁን 7ኛ ክፍሎች ምናምን እና እስከ 12ኛ ክፍል ሁሉ የተሳተፉበት ነው እና እንግዲህ የድፍረት ነገር እንጂ አሁን እንጃ ቋንቋው በደንብ ገብቶ እና እዛ ሁሉ ተሳትፈንኛ
አርስት ይሰጣችኋል
አዎ አርስት ይሰጠንና እንደዛ አድርገን ለመከራከር ያህል እንኳን እንትኑን ኮንፊደንሱን ሰጥቶናል
በጣም ጥሩ
ድፍረቱን ሰጥቶናል እሱን አረሳውም ስለ ዲቤት ምናልባት ወደኋላ አንዴ በወስድሽ ወደ
እሺ
ስለ ዲቤት ትዝ ስላለኝ
ምክንያቱም አባድርም ነበር መሰለኝ
እሱ ዲቤት ያባድሩ ዲቤት በአማርኛ ነው ገበሬና ነጋዴ ነው አስታውሰዋል እና የወላጆች ቀን ነው በቃ እኛ እንግዲህ ተዘጋጅተን ሸምድደን ግጥም ሁሉ ሸምድደን ምናምን ብለን ነው ግሩፕ በግሩፕ ነው እንግዲህ የነጋዴ ግሩፕ አለ የገበሬ እኔ ገበሬ ግሩፕ ነበርኩ መሸናነፍ ሁሉ አለው የኛ ግሩፕ አሸነፈ በቃ አባቴ ከምን ያህል ደስ እንዳለው ለማወቅ ከፈለግሽ ቀጥታ ከትምህርት ቤቱ ወጥቶ ቀጥታ ፒያሳ ይዞኝ ሄደ። ፒያሳ ይሄ ኦሜጋ ያን እንግዲህ ኦሜጋ ሰዓት ማለት በጣም ውድ ነው።
በጣም
አዎ። በዛን ጊዜ እንኳን ኦሜጋ ለልጅ ሊገዛ ይቀርና አዋቂ ኦሜጋ የሚገዛለት በጣም ጥቂት ሰው ነው። እና እሱ አሁን ኦሜጋ ሊገዛልኝ እንትን ቢል ቢያየው እኔ የኔ እጅና ሰዓቱ አልመጣጠላለ። ያኔ ገና ልጅ ነኝ እንግዲህ። እና መጨረሻ ላይ ባክፈልግለት ብሎት ቲሶት ብዙ ጊዜ ለሴቶች እዛ ኦሜጋ ውስጥ ሆኖ ለሴቶች አይነት ለሴቶች የምትሆን አይነት ነች። በቃ መጨረሻ ላይ በእሷ ሴት ላረገ፣ ምክንያቱም እጄ አይችልም።
ኦሜጋው ቀረ።
ግን እኔ ደግሞ ልዩነቱንም አላውቀውም በኋላ ነው።
ሰዓት መሆኑ ነው።
ሰዓት ራሱ ብርቅ ነገር ነው፣ እንኳን ለልጅ አዋቂም ብርቅ ነገር ነው በዛን ጊዜ። አሁን ሰዓት አሁን ምንም ማለት አይደለም። እና ምን ያህል አባቴ ደስ እንዳለው ገበሬ ማሸነፉ ራሱ በጣም ደስ ብሎታል። እና እኔ ደግሞ መድረክ ላይ ወጥቼ አሸነፍኩ፣ በቃ በጣም ነበረ ደስ ያለው። እና አምስተኛውም ስድስተኛ ክፍል እያለን ነው የአባድር ጆን ኤፍ ኬኔዲ 7 እና 8 አካባቢ ላይ የሆነ ነገር ነው።
የዛ አርዕስቱ ምን ነበረ?
እኔ አሁን እሱ ትዝ አይለኝም፣ በእንግሊዝኛ ስለሆነ እኔ ምን እንዳልኩም የሚገባኝ አይመስልኝም። ግን መድረክ ላይ ወጥተን መከራከራችን እሱ ራሱ በጣም ተቀቶ ቢሆን ደስ ይለኝ ነበር፣ ምን ያህል እንግሊዝኛችን ምን አይነት እንደሆነ ለማወቅ ማለት ነው።
አይ ጥሩ ይሆናል፣ እሱስ ጥሩ ቢሆን ነው። ቀደም ብለን እንዳስተዋወቅ ነው በዚህ ሳምንትም ከሂውስተን ቴክሳስ አልወጣንም። ከዛሬ እንግዳችን ከአቶ ሸሪፍ መሐመድ ጋር ያደረግነው ጨዋታ የመጀመሪያ ሳምንት የመጀመሪያው ክፍል ይህን መሳይ ነበር። ሁለተኛውን ክፍል ከጥቂት ደቂቃዎች በኋላ ይዘንላችሁ እንቀርባለን። ለመሰናበቻችን ይህን ሙዚቃ መርጠንላችኋል። በያላችሁበት ቦታ ሰናይ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ።